అని తెలుస్తు గమ్మీతి నగహాన్.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ።
ብዙዎች በየአመቱ በህይወታቸው ያለ አንዳች ነገር ለመለወጥ ለራሳቸው ቃል ይገባሉ።
እርሱም ምናልባት በተመሳሳይ ዘይቤ ዘንድሮ ይሄን አሳካለሁ በሚል የወጠኑት አንዳች ጉዳይ ካለ ያለሙትን ግብ በመጨረሻው ያሳኩ ወይ አያሳኩ፣ እርግጥ ያ ራሱን የቻለ ሌላ ጉዳይ ነው። በዚህ አመት አንዳችውን ለማድረግ መወጠኑ በራሱ ግን አንድ እርምጃ ወደፊት ተደርጎ ሊታይ ይችላል።
ይሁንና መወሰን ብቻውን እንደማይበቃና ካለሙት እንደማያደርስም እናውቃለን።
እንዲያውም አንዳንዴ ለስኬት ላለመብቃታችን ምክንያት ጭምር ሊሆን ይችላል ይላል። ለራስ የሚገቡ የአዲስ ዓመት ቃል ኪዳኖች በአብዛኛው ለምን አይዙም፣ ለምንስ አይሳኩም የሚለውን ለመመርመር የተካሄደ አንድ ጥናት
ከመወሰን ይልቅ እንዴት የሚለውን በቅጡ መመለስ ይቀድማል ነው የሚለው።
አዲስ ዓመትን አስታኮ ዘንድሮ ይህን አይነት መልካም ልማድ አዳብራለሁ፣ አሊያም ይህኛውን አጉል ልማዴን አስወግዳለሁ፣ ወይም ለሱሴ ማብቂያ አበጃለሁ፣
የጤናዬን አያያዝ አሻሽላለሁ፣ ክብደት ቀንሳለሁ ወይ ጨምራለሁ፣ ሌላም ሌላም።
ለዓመት የሚገባውን ቃል ለጊዜውን ተወና ስለ ሕይወት የሚደረስን ጥልቅ አመለካከት ለውጥ የሚመለከተውን እናንሳ።
ይህ ታዲያ ጊዜ ወስዶ ከራስ ጋር መማከርን፣ በሕይወት የሚበልጥብንን መጠየቅ መፈለግና ማወቅ ይጠይቃልና ተዘጋጅታችሁ ጠብቁን።
አሁን ቦታና ጊዜ ምክንያታዊ የሚያደርገውን የሰዓቱን ትልቅ ጥያቄ በምሽቱ የራዲዮ መጽሔት ማስታወሻ ቆየት ብለን እናደርሳችኋለን። ለአሁኑ ግን
ሀገሪቱ ወቅታዊ ችግር አስመልክተን የአሜሪካን መንግስት ወደ አንድ ያጋደለ በመሆኑ ሚዛናዊ የሆነ አመለካከት እንዲኖረው ፍርድ እያጓደለ በተደጋጋሚ ስለተመለከት ምን ማድረግ አለብን? እኛ እንደ ሃይማኖት አባትነታችን እውነት የሆነውን ነገር መመስከር ይገባናል። ሃይማኖታዊም የኢትዮጵያዊ የዜግነትም ግዴታችን ነው።
በሰሜን አሜሪካ ያሉ ብፁዓን ሊቃነ ጳጳሳት ያቋቋሙት የምግባረ ሰናይ ድርጅት ኮሚቴ አለ። በአሜሪካ መንግስትም ፈቃድ አግኝቶ የሚንቀሳቀስ ሶስት ቀን ነበር በጾመ ነነዌ የታሰበው ፕሮግራም። አምስት ቀናት ተራዝሞ ወደ $385,000 ተገኝቶ ያንን ከአሜሪካ መጀመሪያ ይሄድ ነው መቀሌ ላይ ነው። ከመቀሌ ወደ መተከል፣ ከመተከል ወደ አጣዬ ነው ይሄድ። ያንን ያደረግነው በየትኛውም ቦታ ያሉ ልጆቻችን ናቸው፣ ኢትዮጵያውያን ናቸው። ልዩነት የለም፣ አሸባሪ እንደሚለው አይደለም።
የዋሽንግተን፣ የቨርጂኒያ፣ የሜሪላንድ፣ የዴላዌር እና አካባቢው ሀገረ ስብከት ሊቀ ጳጳስ አቡነ ፋኑኤል እና
የሰሜን ካሊፎርኒያ፣ ኔቫዳ፣ አሪዞና እና አካባቢው አህጉረ ስብከት ሊቀ ጳጳስ አቡነ ቴዎፍሎስ ናቸው የሰማችኋቸው።
በዩናይትድ ስቴትስ የሚገኙ 12 የኢትዮጵያ ኦርቶዶክስ ሊቀ ጳጳሳት ባለፈው ረቡዕና ሐሙስ ነው
በሰሜን ኢትዮጵያ የሚካሄደውን ጦርነት አስመልክቶ ዩናይትድ ስቴትስ ይዛለች ያሉት አቋም ስጋት ያሳደረባቸው መሆኑን በማስረዳት
ከሁለቱ የዩናይትድ ስቴትስ ምክር ቤቶች አባላትና አማካሪዎቻቸው ጋር ከ11ና
እንዲሁም ከውጭ ጉዳይ ሚኒስቴርና የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ባለስልጣናት ጋር የተነጋገሩት የሰዓቱን የዓለም ዜና ተከትሎ ይቀርባል።
እውቅና አንጋፋ የኪነ ህንፃ ባለሙያና መምህርም ይዘናል።
የኢትዮጵያ ቲያትር ታሪክ መቶኛ ዓመት ክብረ በዓል ዛሬ በዩናይትድ ስቴትስ እየተከበረ ነው።
እውቅ የመድረክ ሰዎች የተሳተፉባቸውን ትዕይንቶች ከዋሽንግተን ወጣ ብላ በምትገኘው የሲልቨር ስፕሪንግ ከተማ ዛሬ በአገሬው የሰዓት አቆጣጠር 9 ሰዓት ላይ ይታያሉ።
ስለሱም በመጠኑ የሚነግረን እንግዳ ቆየት ብሎ ብቅ ይላል።
የአዲስ አበባው መስኮት ሰዓቱን ጠብቆ ሲከፈትም ንጉሴ አክሊሉ ቃል በገባው መሰረት ዛሬ
የታላቁን ኢትዮጵያዊ የስፖርት ሰው የይድነቃቸው ተሰማን መቶኛ ዓመት ልደት ለመዘከር የተሰናዳ ዝግጅት ይነግረናል።
እሁድ መስከረም 9 2014 ዓ.ም የአዲሱን ዓመት የመጀመሪያ ዝግጅታችንን ይዘን ቀርበናል።
መስከረም ከጠባ ገና ቀናት መቆጠራቸው ነውና ውድ የራዲዮ መጽሔት ተከታታዮች አዲሱ ዓመት እንኳን አደረሳችሁ እያን ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮቻችን ጋር
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን። አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። በናይጄሪያ ከሚገኝ ትምህርት ቤት ከሁለት ወራት በፊት በሽፍታዎች ታግተው ከነበሩ ተማሪዎች ውስጥ 10 መለቀቃቸውን የትምህርት ቤቱ አስተዳዳሪ ትላንት ተናግረዋል። ቤተል ባፕቲስት የተሰኘው ከፍተኛ ሁለተኛ ደረጃ ትምህርት ቤት አስተዳዳሪ ሬቨራንድ ጆን ሃይብ እንዳሉት 21 ተማሪዎች አሁንም ድረስ እንደታገቱ ይገኛሉ። አክለውም ከተለቀቁት ተማሪዎች 8ቱ ምን ያህል እንደሆነ ያልተገለጸ የማስለቀቂያ ገንዘብ ከተከፈለ በኋላ መለቀቃቸውን እና 2ቱ ግን በደረሰባቸው ህመም ምክንያት በነጻ እንዲሄዱ መደረጋቸውን አስረድተዋል። ከደቡብ አፍሪካ ፕሬዝዳንት ጋር የምርጫ ዘመቻ ሲያካሂዱ የቆዩት የጆሃንስበርግ ከንቲባ ትላንት ወደ ከተማቸው ሲመለሱ በመኪና አደጋ ህይወታቸው ማለፉን መስሪያ ቤታቸው ባወጣው መግለጫ አስታውቋል። ከተመረጡ ገና አንድ ወር የሆናቸው የ46 ዓመቱ ጆሌድ ማቶንጎ አደጋ የደረሰባቸው በቅርቡ ለሚደረገው ሀገራዊ ምርጫ በስዌቶ ከተማ እየተደረገ በሚገኘው የመራጮች ምርጫ ላይ ተገኝተው ሲመለሱ ነው። ከንቲባው ህይወታቸው ማለፉን ተከትሎ ፕሬዝዳንት ሲሪል ራማፎሳ በትዊተር ገጻቸው ላይ ባሰፈሩት መልእክት ከመሞቱ በፊት ከኔና ከስዌቶ ነዋሪዎች ጋር በነበረው ቆይታ ትልቅ ስሜትና ጥንካሬ ይታይበት የነበረው ከንቲባ ማቶንጎ ላይ የደረሰውን ይህን አሳዛኝ ሁኔታ ለመቀበል የሚከብድ ነው ብለዋል። ፕሬዝዳንቱ አክለው የሀገራችን የኢኮኖሚ መዲና የሆነችው ከተማ በሁለት ወር ጊዜ ውስጥ ሁለተኛ ከንቲባዋን እንድታጣ ላደረጋት ለዚህ ድንገተኛ ሞት ሊያዘጋጀን የሚችል ምንም ነገር የለም ሲሉ መልእክታቸውን አስተላልፈዋል። ማቶንጎ ነሐሴ ላይ የተመረጡት ከሳቸው ቀደም ብለው የነበሩት ከንቲባ ሐምሌ ላይ በኮቪድ-19 ምክንያት በደረሰባቸው የጤና መታወክ ህይወታቸው ካለፈ በኋላ ነው። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ደጋፊዎች በዚህ ዓመት መጀመሪያ አካባቢ የምክር ቤቱን ህንጻ መውረራቸውን ለመደገፍ በትላንትናው ዕለት ለጠሩት የተቃውሞ ሰልፍ ከተቃዋሚዎቹ ይልቅ ፖሊሶችና ጋዜጠኞች የበለጠ ቁጥር መያዛቸው ታወቀ። ሰልፉ ከመካሄዱ አስቀድሞ አመጽ ሊቀሰቀስ ይችላል የሚል ጥቆማ በመውጣቱ የህግ አስከባሪ ፖሊሶች ከመደበኛው ጥበቃ በበለጠ ጥበቃውን የሚያጠናክሩ በመቶዎች የተቆጠሩ ተጨማሪ ፖሊሶች በአካባቢው ላይ አሰማርተው ነበር። የህግ ማስከበር ኃላፊዎች በምክር ቤቱ ዙሪያ የተጠናከረ የብረትና የኮንክሪት አጥር በመስራት ከፍተኛ ጥበቃ ያደረጉ ሲሆን በአካባቢውም ሆነ በዋሽንግተን ዲሲ ምንም አይነት የጦር መሳሪያ እንደማይፈቀድ ወይም የተከለከለ መሆኑን የሚያሳዩ ጽሑፎች በግልጽ ተለጥፈው ነበር። ወደ 100 የሚጠጉ የዋሽንግተን ዲሲ የብሔራዊ ዘብ ወታደሮች በምክር ቤቱ ህንጻ አቅራቢያም ቆመው ነበር። በተቃውሞ ሰልፈኞቹ አካባቢ ከ400 እስከ 450 የሚሆኑ ሰዎች መኖራቸውን ግምት ያስቀመጠው የምክር ቤቱ ፖሊስ ቁጥሩ ግን የፖሊስ አባላትን እንደማይጨምር አስታውቋል። ሆኖም ብዙ ቁጥር ያላቸው ጋዜጠኞች በሜዳው ላይ ለተቃዋሚ ሰልፈኞቹ ቃለ ምልልስ ያደርጉ ታይተዋል። አንድ ቢላዋ የያዘና አንድ ደግሞ ሽጉጥ የያዘ ሁለት ሰዎች ከሰልፈኞቹ መካከል ተገኝተው መታሰራቸውን ፖሊስ ጨምሮ ገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሚቀጥሉት ጥቂት ቀናት ውስጥ በመካከላቸው ስለተከሰተው የዲፕሎማሲ አለመግባባት ለመወያየት ቀጠሮ መያዛቸውን ፈረንሳይ አስታውቃለች። አውስትራሊያ የባህር ሰርጓጅ መርከቦችን ግንባታ በተመለከተ ከፈረንሳይ ጋር ገብተው የነበረውን ስምምነት ሰርዛ ከዩናይትድ ስቴትስ እና ከእንግሊዝ ጋር አዲስ ስምምነት መፈጸሟ ፈረንሳይን አስቆጥቷት ሰንብቷል። ሁለቱ ፕሬዝዳንቶች የሚነጋገሩትም በዚህ ጉዳይ ላይ መሆኑ ታውቋል። ፕሬዝዳንት ማክሮን ለማነጋገር የዩናይትድ ስቴትስ መሪ መጠየቃቸው እንደተነገራቸውና ይህንንም ተከትሎ በቅርቡ የስልክ ጥሪ ይደርሳቸዋል ተብሎ እንደሚጠበቅ የፈረንሳይ ቃል አቀባይ በዛሬው ዕለት አስታውቀዋል። እንደ አውሮፓውያን የቀን አቆጣጠር በ2016 ዓመተ ምህረት አብዛኛውን የፈረንሳይ መንግስት ድርሻ ባለው ናቫል ግሩፕ አማካኝነት ለአውስትራሊያ የናፍጣና የኤሌክትሪክ የባህር ሰርጓጅ መርከቦችን ለመገንባት የተፈራረመችውን የ66 ሚሊዮን ዶላር ስምምነት አውስትራሊያ ባለፈው ሳምንት መሻሯን ፈረንሳይ እንዳስደነገጣት ገልጻለች። ቢኤፍኤም ለተባለው የቴሌቪዥን ጣቢያ ቃለ ምልልስ የሰጡት ቃል አቀባዩ ጋብርኤል አታል አውስትራሊያ ስምምነቱን በምን ምክንያት እንደሰረዘች ፈረንሳይ ግልጽ ማብራሪያ ትፈልጋለች ብለዋል። በተያያዘም ፈረንሳይ ይህን ውሳኔ ተከትሎ በዩናይትድ ስቴትስና በአውስትራሊያ የሚገኙ አምባሳደሮቿን የጠራች ሲሆን አውስትራሊያ በበኩሏ በዚህ ውሳኔ ማዘኗን ገልጻለች። በጣም ጥብቅ የሆነ ጥበቃ ከሚደረግበት እስር ቤት ከአስር ቀናት በፊት ካመለጡት 6 ፍልስጤማውያን እስረኞች ውስጥ የመጨረሻ 2ቱን በቁጥጥር ስር መዋላቸውን የእስራኤል ፖሊስ ትላንት በትዊተር ገጹ አስታወቀ። የእስራኤል መከላከያ ኃይል ቃል አቀባይ አቪያ አድሬአይ ክትትሉ በህዝብ ደህንነት ጥበቃ አገልግሎትና በልዩ የፖሊስ ኃይሉ የጋራ ትብብር ጀኒን በተባለች ከተማ ውስጥ ዛሬ ማታ በተሳካ ሁኔታ ተጠናቋል። ከእስር ቤት ያመለጡት 2ቱ አሸባሪዎችን በቁጥጥር ስር ውለዋል ብለዋል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የራዲዮ መጽሔት ዝግጅቶቻችን ጋር አብራችሁን ቆዩ።
እንደምን አመሻችሁ ክብራትና ክብራን አድማጮቻችን።
እሁድ መስከረም 9 2014 ዓ.ም የራዲዮ መስሄድ ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደንን ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር ዛሬም እስከ 4 ሰዓት አብረናችሁ እናመሻለን።
ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
የት ነው እኔነቴ? ራሴን ልፈልግ ከመንጋው ሲንጋጋ፣ ቀን መሽቶ ሌት ነጋ፣ አመታት አለፉ አስርታት ከነፉ፣ መላው ቢጠፋብኝ እኔኔን አጥቼ፣ መኮዘም መረጥሁ ከመንጋው ወጥቼ። ራሱም አገር ያሳል ይህ ብቸኝነቴ፣ ልፈልገው ኳሰንኩ የት ነው እኔነቴ? ብርቱ ነው ፈተናው የሚያስቆርጥ ተስፋ፣ ያለ የሚመስለው እኔነት ሲጠፋ ውስጤ የተሞላው ለካ እኔ የምለው መንጋው ራሱ ነው የሚሰለስለው፣ ኳስ ሜዳ ሚጮኸው በየስብሰባው ላይ የሚያጨበጭበው። እኔም አሁንም ማሴሴን ይቻለሁ በማሾ ብርሃን እፈልገዋለሁ። የት ነው እኔነቴ? የእኔ መልክ የግሌ የራሴ አሻራ የብቻ ስዕሌ።
የት ነው እኔነቴ በተሰኘችው የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ገጣሚው ዶክተር ተሻገር ሽፈራው ነው በገዛ አንደበቱ ያነበበልን። ዶክተር ተሻገርን እናመሰግናለን። በዩናይትድ ስቴትስ የሚገኙ 12 የኢትዮጵያ ኦርቶዶክስ ሊቀ ጳጳሳት ባለፈው ረቡዕና ሐሙስ ነው
በሰሜን ኢትዮጵያ የሚካሄደውን ጦርነት አስመልክቶ ዩናይትድ ስቴትስ ይይዛለች ያሉት አቋም ስጋት ያሳደረባቸው መሆኑን በማስረዳት
ካንዳንድ የዩናይትድ ስቴትስ ምክር ቤቶች አባላትና አማካሪዎቻቸው እንዲሁም ከውጭ ጉዳይ ሚኒስቴርና የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ባለስልጣናት ጋር የተነጋገሩት
ስለ እንቅስቃሴያቸው ዓላማና ሌሎች የተያዙ ጉዳዮች ጠይቀናቸዋል።
የዋሽንግተን፣ የቨርጂኒያ፣ የሜሪላንድ፣ የደለዌርና አካባቢው አህጉረ ስብከት ሊቀ ጳጳስ አቡነ ፋኑኤልና
የሰሜን ካሊፎርኒያ፣ ኔቫዳ፣ አሪዞናና አካባቢው አህጉረ ስብከት ሊቀ ጳጳስ አቡነ ቴዎፍሎስ ናቸው። ወደ ቃለ ምልልሳችን እንውሰዳችሁ።
እንግዶቼ በቅድሚያ ለጊዜያቸው አመሰግናለሁ። ብፁዕ አቡነ ፋኑኤል ከዚህ ከዋሽንግተን ዲሲ፣ ብፁዕ አቡነ ቴዎፍሎስ ደግሞ ከደቡባዊ ካሊፎርኒያ። ባለፈው ረቡዕና ሐሙስ ሁለት ቀናት በመግቢያችን እንደጠቆም ነው የሁለቱን ዩናይትድ ስቴትስ ምክር ቤት አባላትና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዩናይትድ ስቴትስን የውጭ ጉዳይ መስሪያ ቤትና እንዲሁም የዩናይትድ ስቴትስ ዓለም አቀፍ ተራድኦ አግኝታችሁ አነጋግራችኋል። እስኪ የእንቅስቃሴያችሁን መሰረታዊ ዓላማ ያስረዱን። ምን እውን ለማድረግ አልማችሁ ነው?
እሺ፣ እግዚአብሔር ይስጥልኝ። በመጀመሪያ እኛ በመሰረቱ በዚህ በሰሜን አሜሪካ የምንገኝ የ11 አህጉረ ስብከት አለን ሊቃነ ጳጳሳት። ከዚሁ ከአንድነቱ በኋላ እግዚአብሔር ይመስገን በሀገራዊና አንዳንድ ደግሞ በቤተክርስቲያናችን ጉዳይ በህብረት የምናያቸው በህብረት የምንሰራቸው ጉዳዮች እንዲኖሩን የአንድነት ጽፈት ቤት አቋቁመናል። ብፁዕ አቡነ ቴዎፍሎስም ዋና ጸሐፊ ናቸው የጳጳሳት ጉባኤው። እና ሀገራዊ ጉዳዮች ሲኖሩ ይሄ መጀመሪያችን አይደለም። ብዙውን ጊዜ በህላንድ እያዝ እናውጃለን፣ የገንዘብ አስተዋጽኦ እያደረግን አሁን ባለፈውም በረሃቡ ምክንያት በዚሁ በመፈነቃቀሉ ምክንያት እስከ መቀሌ ድረስ ብፁዕነታቸው ተጉዘዋል። ብዙ እርዳታ አድርገናል። በዚህ ዙሪያ ያው እየሰራን የቆየ ነው። አሁን ደግሞ የበለጠ በዚህ ጉዳይ ያሳሰበን ያው ቅድም አንተም እንዳነሳኸው በደብዳቤ ሀገሪቱን ወቅታዊ ችግር አስመልክተን የአሜሪካን መንግስት ወደ አንድ ያጋደለ በመሆኑ ሚዛናዊ የሆነ አመለካከት እንዲኖረው ድነው አባቶች ሲናገሩ ጦር ከፈታው ወሬ የፈታው የሚባል ነገር አለና ትንሽ ዝም ብሎ ያልሆኑ ወሬዎች ሲበዙ እውነት እየመሰሉ ሚዛናዊ የሆነውን ፍርድ እያጓደለ በተደጋጋሚ ስለተመለከት ምን ማድረግ አለብን? እኛ እንደ ሃይማኖት አባትነታችን እውነት የሆነውን ነገር መመስከር ይገባናል። በደብዳቤ ልኮ መቀመጡ በቂ አይደለም። እድሉ የሚገኝ ከሆነ በግንባር ተገኝተን ለሚመለከታቸው የመንግስት አካላት ኃላፊዎች፣ ለኮንግረስም፣ በሴኔት አባላት ይህንን ጉዳይ በግንባር ቀርበን ማስረዳት ይኖርብናል። ከወረቀቱ ይልቅ በአይን መገናኘት መነጋገሩ ውጤታማ ሊሆን ስለሚችል ሃይማኖታዊም የኢትዮጵያዊ የዜግነትን ግዴታችን ነው። እዛ ያለው ህዝብ ህይወቱን እየሰጠ ነው። ከፍተኛ ንብረቱን ሀብቱን እያፈሰሰ ነው ለኢትዮጵያ ሰላም። ስለዚህ እኛ ደግሞ ባይሆን ከየስቴቱ መጥተን መስዋዕት አድርገን ይህን ነገር መስራት አለብናል። እግዚአብሔር ይመስገን ጥሩ ጥሩ ኢትዮጵያውያን አሉ፣ በርካታ ኢትዮጵያውያን አሉ። በዚህ አጋጣሚ በጣም አመሰግናቸዋለሁ። ኢትዮጵያን ለመርዳት ለመደገፍ የተደራጁ የተሰባሰቡ ምሁራን አሉ። ከነሱ ጋር ቅንጅት በመፍጠር ያው ይሄ ጉዳይ እንዲፈጸም አድርገናል። ወደሚመለከታቸው ክፍልም ገብተን በግንባር ቀርበን ለማስረዳት የሀገራችን ተጨባጭ ሁኔታ የአሜሪካን መንግስትም ሆነ ሌሎችም አውሮፓውያን ያሉት ሁሉ ትክክለኛው ግንዛቤ እንዲኖራቸው የአባትነት ቃላችንን ለአሜሪካ መንግስት ለመስጠት ነው የተሰበሰብነው። ባጭሩ ብፁዕነታቸው ደግሞ ሊጨምሩበት ይችላሉ።
መልካም። አቡነ ቴዎፍሎስ በርሶስ በኩል ምን ይላሉ? ለመሆኑ እንዴት ከዚህ ተገኛችሁ?
በጣም አመሰግናለሁ አሉላ፣ እንዲሁም የቪኦኤ ዜና ዘጋቢዎች በጠቅላላ በሀገርም እንዲሁም በወቅታዊም ጉዳዮች ላይ ስለምታደርጉት መልካም ስራ ከልብ እናመሰግናለን። የቀረበውን ጥያቄ በተመለከተ ብፁዕ አባታችን ብፁዕ አቡነ ፋኑኤል ጥሩ አድርገው መልሰውታል። አንዳንድ ብጨምር የምፈልገው እንግዲህ እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እና ኢትዮጵያ የማይለያዩ የአንድ ሳንቲም ገጽታዎች እንደሆኑ ይታወቃል። በዚህም ምክንያት በሀገራዊ ጉዳይ ላይ እንዲሁም በሰው ልጆች ነጻነትና እኩልነት ላይ ክስ ይሰራ አግባብ ያልሆነ ነገር ሲፈጸም ቤተክርስቲያን ዝም ብላ አታይም። ድምጿን ታሰማለች፣ ትመክራለች፣ ለሚመለከተውም ድምጿን በማሰማትም ከዚያም ባለፈ አስፈላጊ የሆነው ነገር ሁሉ ለማድረግ በራሷን ሌሎችንም በማስተባበር የምታደርገው ነገር እንዳለ ይታወቃል። ላለፉት 30 አመታት በኢትዮጵያ ላይ የነበረውን ጥቁር ታሪክ ሁላችንም እናስታውሰው ነው። ያ የመከራ ዘመን አልፎ ቤተክርስቲያን የተከፋፈለችበት፣ የሰው ልጅ ነጻ መብት የተገፈፈበት፣ እንዲሁም ደግሞ በርካታ ኢትዮጵያውያን ለስደት የተዳረጉበት ዘመን እንደሆነ እናውቃለን። ይህ በጣም ያሳዝናል። ምክንያቱም ኢትዮጵያ ዛሬ ካለንባት አሜሪካ በፊት በስልጣኔ፣ በጥበብ፣ በእውቀት ያደገች፣ ስደተኞችን ስታስተናግድ የነበረች ታላቅ ታሪካዊት ሀገር እንደሆነች ዓለም የሚመሰክርላት ሀገር ናት። ዛሬ ግን ልጆቿ ሀገራቸውን ለቀው ነጻነት ወዳለበት ሰርተው መለወጥ ወደሚችሉበት ዓለም እየተሰደዱ ያሉት በሀገራቸው ላይ መኖር ስላቃታቸው ነው። ባለፉት 3 አመታት የተደረገውን ለውጥ በተመለከተ ያው ሁሉም ተስፋ የሚያደርገው ለወደፊትም ደግሞ ለኢትዮጵያ እድገትና ለሉዓላዊነት አስፈላጊ መሆኑን የምናምንበት እንደሆነ ይታወቃል። ሆኖም ግን ከጊዜ በኋላ ያሉት አሁን ሁኔታዎች በየጊዜው የሚታዩት ለ27 አመታት በስልጣን ላይ የነበረው የቲፒኤልኤፍ መንግስት ለውጡን ባለመቀበል ላለፉት 3 አመታት ሀገራችን ከመቼውም የበለጠ ደም የሚፈስባት፣ ያሉ ቅርሶች፣ ቅርሳቅርሶች የሚቃጠሉባት፣ የሰው ልጅ በየቀኑ የሚገደልባት የሚፈናቀልባት ሀገር ሆናለች። ይህንን በተመለከተ በእርዳታም ለተጎዱት በመርዳት እንዲሁም ደግሞ የችግር በእግዚአብሔር ኃይል እንዲወገድ ጸሎት በማድረግ በማወጅ በጾም በምህላ እግዚአብሔርን ስንጠይቅ ቆይተናል። በተደጋጋሚም ቅድም ብፁዕነታቸው እንዳሉት እርዳታ ስናደርግም ቆይተናል። ባለፈ የመጋቢትና ሚያዝያ ወር እኔ መቀሌ ከትግራይ ክልል መቀሌ፣ በቤኒሻንጉል ክልል መተከል፣ እንዲሁም ደግሞ በአማራ ክልል በአጣዬ አካባቢ በዚህው ችግር የተነሳ ለተጎዱት አሁን ያለውን ችግር እያባባሰ ባለው ሁኔታ በቲፒኤልኤፍ የተነሳ የሚፈጠሩ ችግሮችን ምክንያት በማድረግ ለተፈናቀሉ ለተጎዱ ወገኖቻችን የሚያስፈልገውን እርዳታ ስናደርግ ቆይተናል። ሁኔታው እንደ ቀጣይ መሆኑን ስናይ በጣም ከማዘን ባለፈ ከጸሎት ባለፈ የአሜሪካ መንግስት ሁኔታውን ስላልተረዳ በተለየ መንገድ ስለተረዳ ጥፋተኛ ሌላውን አሁን ጥፋት የሚያደርገውን የሚፈጽመውን ግን ትክክለኛ አድርጎ ስለገመተ ትክክል አለመሆኑን ለማስረዳት በአባይ ግድብ፣ በሱዳን እንዲሁም ባለው በየቦታው በሚፈጠሩት ችግሮች የአሜሪካ መንግስት እውነቱን ተከትሎ ማድረግ ያለበትን እንዲያደርግ በማሳሰብ 2 ጊዜ ደብዳቤዎች ጽፈናል። የካቲት አካባቢ ላይ 1 ደብዳቤ አውጥተናል። አሁንም ባለፈ ቅድም እንዳነሳው 2ኛውን ደብዳቤ ጽፈልከን ነበር። ያንን የ2ኛውን አሁን ባለፈ ከ3 ሳምንታት በፊት የጻፍነውን ደብዳቤ በተመለከተ በአካል 2 አባቶች እንዲያደርሱ እንዲሁም ደግሞ ባሉበት በአድራሻ እንዲላክ በኢሜልም በእጅም እንዲሰጥ ብለን ነበር ያሰብነው። ሆኖም ግን ያ ለውጥ ሊያመጣ ስለማይችል የተሻለ ብለን ያሰብነው ሁሉም ብፁዓን አባቶች በአካል በኮንግረስም ሴኔተሮችም የስቴት ዲፓርትመንት ሰራተኞችም ባለስልጣናትም ባሉበት ጉዳዩን ማቅረብ አስፈላጊ ስለሆነ ላለፉት 3 ቀናት በቦታው ላይ ተገኝተን ደብዳቤውን መሰረት ባደረገ ጉዳይ ላይ በሀገራችን አሁን እየተፈጸመ ያለውን ችግር በተመለከተ በሰፊው ለማስረዳት ችለናል። በተፈጠረው ችግር እኛ በሁለቱም በኩል ገዳዩ ሟቹም የኛ ወገኖቻችን ናቸው፣ ኢትዮጵያውያን ናቸው፣ በእምነት ደግሞ ያው ክርስቲያኖች ናቸው እና ይህ ለአንዴና ለመጨረሻ መቆም ስላለበት አሜሪካ ትክክለኛውን በተለይ የፕሬዚደንት ባይደን አስተዳደር አሁን ያለበት አቋም ትክክል ስላልሆነ ይህንን አቋም አስተካክሎ እውነተኛውን ነገር ተረድቶ ለኢትዮጵያ ሰላም፣ ኢትዮጵያ ራሷን የቻለች ሀገር ስለሆነች የራሷን ችግር ራሷ መፍታት እንዳለባት አሁን የተሳሳተውን ኢንፎርሜሽን በማስተካከል ለወደፊቱ የአሁኑ እንዳይቀጥል ለማድረግ ስናስረዳ ሰንብተናል።
መልካም። 9 የእንደራሴዎች ምክር ቤት አባላትን ለረፍት ከተዘጋጁ ተወካዮች ምክር ቤት 2 አባላትን ጨምራችሁ 11 የምክር ቤት አባላት 6 ሪፐብሊካን 5 ዲሞክራት አነጋግራችኋል። የተለመደ ነገር አይደለም፣ ምናልባት ጊዜውም የተለመደ አይደለምና ያስገድዷችሁ ሊሆን ይችላል። ነገር ግን ምን አይነት ምላሽ አገኛችሁ? ከስራ አስፈጻሚው የመንግስት አካላት ውስጥ የሆኑትን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤትና የዩናይት ስቴትስ ዓለም አቀፍ የተራድኦ ድርጅት ዩኤስኤአይዲን ባለስልጣናት ምላሽ ለጊዜው እናቆይና በአማካሪዎቻቸው ተወክለው ጭምር ያገኛቸዋቸው የምክር ቤት አባላት ውስጥ ምን መልስ ሰጧቸው? ብፁዕ አቡነ ፋኑኤል።
እሺ፣ እግዚአብሔር ይስጥልኝ። አዎ፣ ልክ ነው። ያው ዘርዝራችኋል የት እንደሄድን። ትክክል ነው። እንደውም በእጅጉ በጣም ከጠበቅነው በላይ ነው ያደረጉልን አቀባበል። ከኛ እውነትን ለመስማት ዝግጆች እንደነበሩ ያስታውቃል። እነሱም ሲናገሩ ነበር። ለምሳሌ ያህል አባቶች እንግዲህ በግሩፕ እየሆንን በጣም ሴኔቶቹም በጣም ብዙዎች ስለሆኑ ሁሉንም እኩል ተሰብስበን ማነጋገር ሰዓቱም ሁኔታ ስለማይመች በግሩፕ እየሆንን ነበር እና እኔና የኮሎራዶ ሊቀ ጳጳስ አቡነ ናትናኤል ለምሳሌ ኦሪገንን ሴኔት ጄፍ ማክሊን መስል እሱን ስናነጋግር ምን አለ? በዚህ በኮቪዱ ምክንያት ተዘግቷል። ብዙም እንቅስቃሴ የለም። አንዳንድ ስራዎቻቸው ቨርቹዋል ነው የሚሰሩት እና ኮቪድ ከመጣ ጀምሮ እንግዳ በዚህ መልክ ተቀብዬ አነጋግሬ አላውቅም። የመጀመሪያዎቼ ናችሁ ሆን ያለን በጣም በደስታ መጀመሪያ በቃ እዚህ ቢሆን መጥተው እንደዚህ በአካል ሰውን ሳነጋግር እናንተ አሁን የመጀመሪያዎቼ ናችሁ። ይኸው እንደምታዩት የኮንግረስ ግቢው የቤቱ መሆኑ ባዶ ነው። ምን በእውነቱ ስናየው እንግዲህ አላም ታውቀዋለህ፣ በስራ ብጤ ትችላለህ። የካፒቶል ሚኒስ ኮሪደሮቹ ልክ መርካቶ የሚመስለው ግፊያ የነበረው ብዛት ባዶ ነው። ጭር ያለ ነው። የተወረረ ከተማ ነው የሚመስለው እና በእንደዛ አይነት ሁኔታ የኢትዮጵያን ታሪክ አቃል የሶስት ሺህ ዘመን ያላት ታሪክ እናንተን ማግኘት እና ማየት እፈልግ ነበረ ብሎ በጣም በልዩ ስሜት ነው የተቀበለን እና የእኛ መሄድ ያገኘናቸው ሁሉ ኃላፊዎች በጣም በልዩ ስሜት ነው የተቀበሉን። እንደገና ራሳቸው ሲናገሩ ያን ያህል በእነሱ ደረጃ ቢያነጋግሩ እኛን ሶስት ደቂቃ ካደመጡ እነሱ ሁለት ደቂቃ ሶስት ደቂቃ ተናግረው ነው የሚያሰናብቱት። ግን ከአንድ ሴኔተር ጋራ ወይም ከኮንግረስ አባል ጋራ ከግማሽ ሰዓት በላይ የምንለውን ነገር በሙሉ በትዕግስት እያዳመጡ በጣም የሚገርም ነበር እና በተመስጦ ነበር የሚሰሙን እና ልዩ ስሜት ነበረው እና ብዙ ያላወቁትን ነገር እንደተረዱ ማንበብ ይቻል ነበረ። ብዙ ነገር ሰርፕራይዝ የሚሆኑት በቃ የሚገርም ነው። ወይም ደግሞ ከኛ እንደዛ አይነት ነገር አልጠበቁ እንደ አላውቅም። እና ያው መቼም እውነት ነው ያለውን ነገር ሲነገራቸው ከሌላ ወገን በጣም ብዙ ስለሰሙ በቃ ግራ የተጋቡ ሆነው ነበር ማለት ይቻላል። አይነት ነገሮች ነበሩ እና ብዙዎቹ ለውጥ እንዳየንበትና እንደተረዱ እንደውም ሲያሰናብቱን አንዳንዶቹ ጋር ገብተን እስከተነጋገርን በኋላ ቢዝነስ ካርዳቸውን ሰጥተው በሌላ ጊዜ ኮንታክት አድርጉን፣ አግኙን፣ እንፈልጋችኋለን፣ ግንኙነታችን እንዳይቋረጥ እያሉ ነው የሸኙ። እነሱ እኛን ደጀጠኝ ማለት ነው፣ እኛን ደጀጠኞቹ። እና ያ የሚያሳየው መቼም በአንድ ጀንበር የሚፈጠር ነገር ባይሆንም በሂደት የተሻሉ ነገሮችን እንደሚመጡ ምልክት ያየንበት በገባንበት ሁሉ። ነገር ግን በአጠቃላይ የነበረው ሁኔታ አስተሳሰባቸውን የለወጠ የበለጠ ትኩረት የሰጠ እንደውም አንዳንዶቹ ከኔ በፊት ማንን አነጋግራቸዋል፣ የትኛውን ሴኔት አግኝታቸዋል፣ የትኛውን የኮንግሬስ አባል አግኝታቸዋል ይላሉ። ከገሌ ጋር ተገናኝተናል ስናለች በጣም ጥሩ፣ እኔም እነዛን አባላት ከእነሱ ጋር ደግሞ ውይይት አደርጋለሁ እነጋገራለሁ የሚል በቃ ጥሩ ስሜት። እንደውም አልፈው ሲጨርሱ ጸሎት አድርጉልን የማለት ሁሉ በጣም የተለየ የፍቅር ስሜት ነበር የሚያሳዩት እና ውጤታማ ነበር ብዬ ማለት እችላለሁ። አጠቃላይ ሁኔታው ግንዛቤ አስጨብጠናል፣ እንዲረዱ አድርገናል። አስተሳሰባቸው ራሳቸውም ስራቸውን እንዲፈትሹ በደንብ አድርገን ነግረናል። በመንግስት አካባቢ አንዳንድ የሚወሰኑ ውሳኔዎች ቆም እየተባለ እንዲጤኑ ግራና ቀኙን ማየት እንዲችሉ። ለዚህ ነው እንግዲህ ሚዛናዊ እያልን በየቦታ የሚነሳው ለሚያደርጉት ነገር ሁሉ ሚዛናዊ የሆነ ምክንያቱም ኢትዮጵያ ከመቶ ዓመት በላይ በዲፕሎማሲ ከአሜሪካን ጋር የጠበቀ ግንኙነት ያላት አገር ናት። ለኢትዮጵያ አሜሪካን ታስፈልጋታለች፣ ለአሜሪካም ኢትዮጵያ ታስፈልጋታለች። መቼም ጥቅምም የጋራ ነው እንጂ ዝም ብሎ ማንም ተነስቶ ከአንተ በላይ ለአንተ አስብልሃል ብለኝ ውሸት ነው። ለእኛ ለኢትዮጵያውያን ከኢትዮጵያውያን በላይ ማንም አያስብ፣ ለአሜሪካን ከአሜሪካውያን በላይ የሚያስብ የለም። ስለዚህ ማንም ለኢትዮጵያውያን እኔን የማስብልህ የሚለን ብዙም አይመቸንም። ግን መተሳሰቡ ደግሞ ጥሩ ነው፣ መረዳዳቱ ጥሩ፣ መደጋገፉ ጥሩ ነው እና መልካም ነበረ። በአጠቃላይ ማለት ወዳለሁ
መልካም ፈጥኜ ወደ ብፁዕ አቡነ ቴዎፍሎስ ከመመለሴ በፊት አሁን በመጨረሻ ከተናገሩት የሚለጥቅ በአጭሩ የሚመልሱልኝ አንድ ጥያቄ ላስከትል። ቀደም ሲል ሚዛን የጎደለው ብላችኋል ደጋግማችሁ። በቀደመው ምልልሳችን ወቅት ያነሳሁትንና ባለፈው አርብ ፕሬዚዳንት ባይደን የወሰዱትን ውሳኔም ከዚህ ጋር ማዛመድ ይቻል ይሆናል። ቀደም ሲል በሰጣችሁት አስተያየት ሚዛን የጎደለውን የዩናይትድ ስቴትስ አቋም እንዲስተካከል ብላችኋል። ለዚህም መነሻ የሆነውን ስታስረዱ ለዚህስ መከራከሪያችሁ ማስረጃችሁ ምንድነው ብሎ ለሚጠይቅ እንዴት ነው የምታስረዱት?
አዎ ያ ማለት ምንድነው? በኢትዮጵያ መንግስትም የሚሰሩ በጎ ነገሮች ጎልተው አይወጡም። ሁልጊዜ ችግሮች ነው ነቅሰው የሚያወጡት። ፋክት የሆኑ ነገሮች በዚህ ሚዲያዎቻቸው አይዘግቡም። ለምሳሌ አሁን ብናይ በኒውዮርክ ታይምስ ላይ የዚህ ፎቶግራፊ የሚያወጣው አንድ የጋዜጣ ክፍል እድሜያቸው ከ15 ዓመት በታች የሆኑ ወጣቶች ከባድ መሳሪያ ተሸክመው የወጣ ፒክቸር ያወጣቀዋል አሉና ሁላችንም እናቀዋለን። በይፋ ወጥቶ እንደ ጀግንነት እንደ ጀብዱ ተቆጥሮ ሲታይ የአሜሪካ መንግስት ይሄ በዓለም አቀፍ የተወገዘ ነገር ምንም አይነት አስተያየት እንኳን መስጠት አልፈለጉ። በዝምታ ነው የታለፈው። ይሄን እንግዲህ ሚዛናዊ ጎደለ ማለት በጣም ከብዙዎቹ በትንሾቹ ማለት ነው። የኢትዮጵያ መንግስት የታጠቀ ተኩስ አቁመ አውጆ በቀል ለቆ ከወጣ በኋላ በአሸባሪው ቡድን በኩል የምን ተኩስ ማቆም ነው ግፋበል ወደፊት ብሎ የአማራውን ክልል ሲወር ምንም አይነት መግለጫ ተው የሚል ነገር ማስጠንቀቂያ ነገር አልወጣም አልተሰጠም። ስለዚህ ይሄ ሚዛናዊ የጎደለ ማለት ነው። የኢትዮጵያ መንግስት ገፋ አድርጓን ነገር እንተሲል ቶሎ ብሎ ማስፈራሪያ ምናምን ይደረጋል። በዩናይትድ ኔሽንስ ስብሰባ በኢትዮጵያ ጉዳይ ሁሉ ትርምስ ይፈጠራል። እነዚያ ግን እንደልባቸው ሲፋንኑ ሲጨፍሩ ሀገር ለማፍረስ ሲሮራጡ ግን እንደው በርታ የማለት አይነት ስሜት የማበረታታት አይነት ስሜት ይመስላል። እነዛም ፊት ስላዩ ከመስመር በጣም ወጣ ብለው ነው የሚሄዱት ያሉትና እንደነዚህ አይነት ነገሮች ናቸው እንግዲህ ሲታይ ግራና ቀኙን በግልጽነት በደንብ ተመልክቶ ነው ሊሰራ የሚገባው። በግልጽ የሚታዩ ስህተቶች ብዙዎቹን የአሜሪካ መንግስት በዝምታ አልፏቸዋል። በኢትዮጵያ መንግስት በኩል ግን ያለው እያንዳንዱ እግዚአብሔር ኢትዮጵያን እየረዳት ነው እንጂ በዚህ በሁለት ዓመት ውስጥ ዩናይትድ ኔሽን ከ7-8 ጊዜ በላይ እኮ ነው በኢትዮጵያ ጉዳይ የተቀመጠው። ያውም ያለውን መንግስትና ሁኔታውን ማይቀበል ለመጣል እንጂ እነዚህ ሰዎች ህዝብን ጨረሱ፣ የገዛ ልጆቻቸውን ጨረሱ፣ ህፃናትን በጦር ሜዳ አሰለፉ፣ ህፃናትን በአሽሽ እያፈዘዙ ጦር ሜዳ አዋሉ፣ የሰው ደም በከንቱ ፈሰሰ የሚል ነገር ምንም አይነሳ እና ይሄንን ነው ፍትሃዊ እነዚህን ነገሮች ማየት እንዲችሉ ነው ያስጨበጥናቸው። ብዙዎች ናቸው እንግዲህ ብፁዕነታቸው ሊገልጿቸው ይችላሉ።
መልካም ብፁዕ አቡነ ቴዎፍሎስ ወደ እርስዎ ነው የምመጣው። እርስዎንም ቅድም ከጠቀሱት አንድ ሀሳብ ጋር ላዛምድና ሌላ ጥያቄ ላንሳለሁ። ሟችም ገዳይም የገዛ ወገኖቻችን ናቸው ባሉበት አስተያየቶ በተለያዩ ሀገሪቱ አካባቢዎች ብዙዎች በተፈናቀሉበት ወቅት እስከ መቀሌ ድረስ ከሄዱት አባቶች ውስጥ አንዱ ነው። በቦታው ሄደውም እርዳታው የሚከፋፈልበት ሁኔታ ላይ እንድትሳተፉ ገልጠዋል። ይሁንና የዩናይትድ ስቴትስ መንግስት በተደጋጋሚ የሚያነሳው ቅድም በትግራይ በነበረው ግጭት ዛሬ ግጭቱ ቦታና ሁኔታ ተለውጧል። በትግራይ በነበረበት ጊዜ ንጹሃን ዜጎች በኃይል ጉዳት ደርሶባቸዋል። የኤርትራ ጦር፣ የኢትዮጵያ ጦር፣ አማራ ሚሊሻ በደል ፈጽሟል የሚል ክስ ነው ይቀርብ የነበረው። ሌላ ቀርቶ ከፍተኛ ቁጥር ያላቸው ሴቶች ተደፍረዋል እስከሚለው ድረስ ነው በክስ የሚቀርበው በዩናይትድ ስቴትስም ሆነ በተባበሩት መንግስታት በኩል። እናንተ እንደ መንፈሳዊ አባትነታችሁ ይሄን ሁኔታስ እንዴት ተመለከታችሁት? በጽሁፋችሁ ደጋግማችሁ ያነሳችሁት አለ። ከነኚህ የምክር ቤት አባላትም ተጠሪዎችም ጋር ስትነጋገሩ ያ ምን ቦታ ነበረው?
ይሄንን ጥያቄ ስላነሳህ ከልብ እናመሰግናለን አቶ አሉላ። ትክክል ነው። ቅድም ደጋግመን ገዳይሟችን የራሳችን ወንድሞቻችን ወገኖቻችን በተለይም ክርስቲያኖች ናቸው በሚል ለመግለጽ ሞክር ያለው ብፁዕነታቸውም ጠቁመውታል። በትክክል በየትኛውም ቦታ ላይ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በትግራይም ሆነ በአፋር፣ በአማራ ክልል፣ በኦሮሞ ክልል፣ በደቡብ ክልል ያሉ ኢትዮጵያውያን ወንድሞቻችን ወገኖቻችን ልጆቻችን እንዲሁም ደግሞ በእምነትም ክርስቲያኖች ናቸው በዚህ ሰዓት አሁን እየረገፉ ያሉት በሻሸመኔ ላይ፣ በአርሲ ላይ፣ በሐረርጌ ላይ፣ በምስራቅ ሐረርጌ አሁንም በዚህ በመተከል እንዲሁም በመቀሌ በፋር በሌሎችም ቦታዎች ላይ እስካሁን ድረስ የፈሰሰው ደም የጠፋው ንብረት በትክክል ቢመዘገብና ቢታይ ወንድሞቻችን ናቸው ናቸው ክርስቲያኖች ላይ ያነጻጸረ ችግር ነው እየተፈጸመ ያለው። ለምን እንደሆነ ይህንን ጥናት የሚያስፈልገው ነገር ነው። ለምን የሆነ የሚለውን መልስም የለኝም። እና በመሆኑ ያም ስለሆነ ነው እኛ በዚህ በአሜሪካ ባለፈ በመጋቢት ወር
ኢትዮጵያን በጾመነ ነዌ እናስባት በሚል የካቲት ላይ አካባቢ ላይ ባደረግነው ጋራ እርዳታ መጠየቅ በሰሜን አሜሪካ ያሉ ብፁዓን ሊቃነ ጳጳሳት ያቋቋሙት የምግባረ ሰናይ ድርጅት ኮሚቴ አለ። በአሜሪካ መንግስትም ፈቃድ አግኝቶ የሚንቀሳቀስ ወደ 385,000 የአሜሪካ ዶላር በአምስት ቀናት ሶስት ቀን ነበር በጾመነ ነዌ የታሰበው ፕሮግራም። ህዝቡ በጠየቀው ጥያቄ መሰረት እንዲሁ ለአምስት ቀናት ተራዝሞ በዚያ መሰረት ወደ 385,000 ዶላር ተገኝቶ ያንን ከአሜሪካ አብረው ተወክለው በካህናቱ ተመርጠው በብፁዓን ሊቃነ ጳጳሱ መመሪያ ተሰጥቷቸው የሄዱ ካህናት እናኔ ነበር። መጀመሪያ ይሄር ነው መቀሌ ላይ ነው። መቀሌ ላይ ይሄር ከመቀሌ ወደ መተከለ ከመተከለ ወደ አጣዬ ነው ይሄር። ያንን ያደረግነው በየትኛውም ቦታ ያሉ ልጆቻችን ናቸው ኢትዮጵያውያን ናቸው ልዩነት የለም። አሁን አሸባሪ እንደሚለው አይደለም። ለአሜሪካ መንግስትም ለማስረዳት የተሳሳተ ኢንፎርሜሽን ያለው የአሜሪካ መንግስት የዘር ማጥፋት በተለይም ደግሞ ቋንቋ ተናጋሪዎችን በትግራይ ያሉ ኢትዮጵያውያንን ለማጥፋት የተደረገ እንደሆነ አድርጎ የማውራትም የማሰብም ሁኔታውንም ደግሞ በዚህ መንገድ እንዲቀጥል ለማድረግም የሚታሰብ ነገር ስላለ ያ እንዳልሆነ ሁለቱን መለየት አሸባሪውንና በትግራይ የሚኖሩ ወገኖቻችን የትግራይ ዘኮ ላለፉት 27 አመታትም ሆነ አሁን ላለፉት 3 አመታት እንደማንኛውም ኢትዮጵያውያንና ኢትዮጵያውያት በችግር ላይ ያለ ህዝብ ነው። በተለይም ደግሞ አሁን ልዩ የሚያደርገው ለአቅመ አዳምና ለአቅመ ሔዋን ያልደረሱ ልጆች መሳሪያ እየታጠቁ በኢንተርቪው ሰምተናል። ከልጆች አንደበት ከሰው የሰማነው ከጋዜጣ ያነበብነው አይደለም። ተማርከው ከተያዙ ልጆች የ13 አመት ወጣት እኔ ቪዲዮ አለኝ ለሚጠይቀኝ ሰው በትክክል አቀርባለሁ። ወደ 24 ሆነው ካንድ ቦታ እንደተያዙ ምንም ስልጣን ሳይሰጣቸው ወደ ጦርነት እንደተላኩ ሲላኩ ደግሞ ወደ ኋላ እንዳይመለሱ በድፍረት ወደፊት እንዲሄዱ እንዲያጨሱ እንዲወስዱ የተሰጣቸው በወረቀት የተተከለለ ነገር እንደነበር ሲናገር ሰምቻለሁ። ይህ ሲሆን ልባችንን ይሰብራል። ኢትዮጵያውያን እንዴት ይሄንን እየሰማን እያየን እስከ መቼ ድረስ ነው? እና ይሄንን የአሜሪካ መንግስት አልተረዳም ነበር። በጠቅላላ በቋንቋ የትግሬኛ ቋንቋ በሚናገሩት ላይ በመንግስት እየተደረገ ያለ ችግር ወይም ደግሞ የዘር ማጥፋት እንዲሁም በደል እንደሆነ የቶ ነበር ይሄ እንዳልሆነ ለማስረዳት ሞክረናል። እርዳታንም በተመለከተ እኔም ራሴ በአካል እጄ እርዳታውን እንዳደረስኩ በተለያየ አቅጣጫ እርዳታ ማድረስ የሚፈልጉ ሰዎች አግባብ ባለው መንገድ እርዳታ ለማድረስ ችግር እንደሌለባቸው ወደዚያ እርዳታ እንዳይገባ እንዳልተከለከለ እራሴ ምስክር ነኝ ብዬ እነን ተናግሬያለሁ። ቅድም ብፁዕነታቸው እንዳሉት ትናንትና በጣም የተጣበበ ጊዜ ነበር። ረቡዕለት ባደረግነውና ረቡዕነት ባነጋገሩን ሰዎች የተነሳ ሐሙስለት ብዙዎች የረቡዕለቱን የዋልንበትንና ከሌሎች ከጓደኞቻቸው ከሰኔተሮች የተረዱትን የሰሙትን እንትን ብለው ራሳቸው ጠይቀው ፕሮግራም አስይዘዋል። ትናንት ለሐሙስለት ትናንት በጣም ሰፊና አድካሚ ቀን የነበረበት ቀን ነው። እረፍትም አልነበረን። አንድ ላይ ሆነን እንዳናነጋግራቸው ድል ያልሰጠን ያ ነው። በየቦታው ሁሉም በተመሳሳይ ሰዓት ላይ ፕሮግራም ስለተያዘ እየተከፋፈልን ነበር ያነጋገር። እኔ እንዳጋጣሚ የሜሪላንድ ሴኔተሩንና እንዲሁም ደግሞ በአፍሪካ የንግድ ኃላፊ የሆነውን ነው ያነጋገርኩኝ። ስማቸውን እዚህ ለመጥቀስ ስላልፈለኩኝ እነሱን ባነጋገርኩበት ሰዓት የተረዱት በዚያ መልክ እንደሆነ የሜሪላንድ ሴኔተር እስካሁን ድረስ አነጋገሩ ሲሉት በብዙ መንገድ ሲጠይቁት ፈቃደኛ ያልነበረ ብዙ ጉዳዩን ያልተረዳ እንደነበረ ሰምቻለሁ። ትናንት ዘው በአካባቢ የከነበሩ ሰዎች መጨረሻ ላይ እኛን ካነጋገረ ከኛ ከሰማ በኋላ ግን ማን ማንን አነጋግራቸዋል የእናንተን ሐሳብ የተረዱን ማናቸው ስም ዝርዝራቸውን ስጡኝ ካሁን በኋላ በምትሉት መንገድ ሁሉ የኢትዮጵያን ችግር ለመፍታት ወደ ኋላ አልልም ብሎ ቃል ገብቷል። ደብዳቤም ከዚህ በፊት የጻፈው ደብዳቤ ያረቀቀው ደብዳቤ እንዳለ እሱንም ዋና ዋና ነጥቦችን እዚያው ላይ አንስቶ አነጋግሮናል። ወደፊትም እንደሚቀጥል የአገዋም ደግሞ የአፍሪካ የንግድ ኃላፊ ሆነው እሱም እንዲሁ በደንብ አዳምጦ አንዳንድ ያልተረዳቸው ነገሮች እንደነበሩ እርዳታም በተመለከተ በመጀመሪያ ላይ የጦርነቱ መነሻ ምንድን ነው የሚለውን እስካሁን ማንም አላወቀው። የጦርነቱ መነሻው በኢትዮጵያ የመከላከያ ሰራዊት ላይ የተፈጸመውን ችግር ማንም እስካሁን አጉልቶ ያየው የለም። የችግሩ መነሻ አንድ ሆነ። ከዚያ በኋላ አሁን ደረስንበት ደረጃ ላይ እንደደረስ ይህንን በስነ ስርዓት ለማስረዳት ችለናል። እንዲሁም ደግሞ አሁን በአማራና በአፋር ክልል በተደረገው ወረራ የአሜሪካ መንግስት ዝም ያለበት ምክንያት ለምንድን ነው? ከዚህ በፊት ህግ ለማስከበር የኢትዮጵያ መንግስት በክልል አንድ ላይ በነበረው ቆይታ ከዚያ ለቆ እንዲወጣ የአማራም ልዩ ኃይል እንዲወጣ የፌደራል መንግስትም መከላከያ እንዲወጣ ብዙ ግፊት ሲያደርግ ነበር ኤርትራንም ጨምሮ። አሁን ግን በአማራና በአፋር ላይ በሁለቱ ክልሎች ላይ ላሊበላን ጨምሮ ጨጮህ መድኃኒዓለም እንደፈረሰ ምናልባት አሉላ የቪኦኤ ዘጋቢዎች ይህንን ሳታውቁ ትቀራላችሁ ብዬ አላምንም። የጥንት ቤተክርስቲያን 800 ዓመታትን ያስቆጠረ ቤተክርስቲያን ፈርሷል። አፋር ላይ ወደ 200 የሚሆኑ ንጹሃን ዜጎች ተጨፍጭፈዋል። በደባት ላይ እንዲሁም በጎንደር ላይ ብዙዎች ቁጥራቸውን ለመጥቀስ የሚያስቸግር ደም ፈሷል። በሌሎችም ቦታዎች ክርስቲያኖች ተጨፍጭፈዋል፣ ወገኖቻችን አልቀዋል። ይህ የሆነ የአሜሪካ መንግስት ግን ልክ ከክልል አንድ የፌዴራል መንግስት መከላከያ ሰራዊት ለቆ እንዲወጣ ያደረገውን ጥረት በሌሎች አላደረገም። ለምን? እና አሸባሪውንና የትግራይን ህዝብ ለይቶ ማየት እንዳለበት። እኛ የትግራይ ህዝብ የኢትዮጵያ ህዝብ ነው፣ ወንድሞቻችን ልጆቻችን ናቸው። ምንም ልዩነት የለም በክርስትናውም በማንኛውም ነገር። በአሸባሪው እየተደረገ ያለውን ግን ከአሸባሪ ጋር ማንም ሊወግን ስለማይችል ይህ ነገር ለአንዴና ለመጨረሻ መቆም እንዳለበት። እኔ እንዲያውም ካነሳዋቸው ጥያቄዎች እንዳላበዛ እንጂ የአሜሪካ መንግስት በሶማሊያ ላይ አልሻባብን እንዳሸባሪ ሲፈርጅ የኢትዮጵያ ወታደር ነው ሶማሊያን ሲጠብቅ የኖረ አልሻባብን ሲዋጋ ይኖረ። የኢትዮጵያ ግንኙነት ከአሜሪካ ጋር ያን ያህል የጠበቀ ከሆነ ዛሬ የት አለ? ዛሬ ምን እየተደረገ ነው የሚለውን ሁሉ አንስተን ለማነጋገር ሞክረናል። እና ያለው ሁኔታ ይህንን ይመስላል ባጭሩ።
መልካም። ብፁዕ አቡነ ፋኑኤል ወደ እርስዎ ነው የምመጣው። የስራ አስፈጻሚው ወደሚመለከተው ጉዳይ እንዝለቅ። ቀደም ሲል የምክር ቤት አባላቱን ባገኛችሁበት ወቅት የሰጧችሁን ምላሽ ገልጻችኋል። የስራ አስፈጻሚውን የሚወክሉት ባለስልጣናት የመንግስቱን አቋም ነው የሚያሳዩትና ምክር ቤት አባላቱ ጋር ከገጠማችሁ የተለየ የሚመስል ጠበቅ ያለ ክርክርም ያደረጋችሁበት መሆኑን ተረድቻለሁ። ባለስልጣናቱ እናንተ የምታቀርቧቸውን ሀሳቦች ከተከታተሉ በኋላ በበኩላቸው በኢትዮጵያ ያለውን ሁኔታ እንዲቀየር ሶስት ነጥቦች አስፈላጊ ናቸው ይሉ ነበር። አንደኛ፣ በአስቸኳይ ጦርነቱ እንዲቆም፣ ሁለተኛ፣ ድርድር እንዲካሄድ፣ ሶስተኛ፣ የእርዳታ አቅርቦት ያለምንም ገደብ መድረስ እንዲችል የኢትዮጵያ መንግስት ተፈጻሚ ማድረግ አለበት የሚሉ፣ ለዚህም መደናቀፍ የኢትዮጵያ መንግስት አዋጥቷል የሚል ሀሳብ ነው አጽንኦት ሰጥተው የተከራከሯችሁ። ምንድን ነው ከዚህስ የተረዳችሁት? አድማጮች የተከታተላችሁት ከዋሽንግተን፣ ቨርጂኒያ፣ ሜሪላንድ፣ ደልዌር እና አካባቢው አህጉረ ስብከት ሊቀ ጳጳስ አቡነ ፋኑኤል እና ከሰሜን ካሊፎርኒያ፣ ኔቫዳ፣ አሪዞና እና አካባቢው አህጉረ ስብከት ሊቀ ጳጳስ አቡነ ቴዎፍሎስ ጋር ያደረግነውን ቃለ ምልልስ ነበር። ለአሁኑ እንግዶቻችንን ለጊዜያቸው እናመሰግናለን። ተከታዩን በሌላ ፕሮግራም እናቀርባለን። አድማጮች አሁን ቀደም ብለን በመግቢያችን ቃል ወደ ገባንለት የመጽሔት ማስታወሻ እንወሰዳችሁ።
ብዙዎች በየዓመቱ በሕይወታቸው ያለ አንዳች ነገር ለመለወጥ ለራሳቸው ቃል ይገባሉ።
እርሱም ብዙዎች እንደሚያደርጉት ዘንድሮ እንዲህ ያለ ነገር በሕይወቴ ማሳካት እፈልጋለሁ በሚል የወጠኑት ካለ
ያለሙትን ግብ ያሳኩት ወይም አያሳኩት ያ ራሱን የቻለ ጉዳይ ነውና፣ መወጠኑ በራሱ ግን አንድ እርምጃ ወደፊት ተደርጎ ሊታይ ይችላል።
ይሁንና መወሰን ብቻውን እንደማይበቃም ካሰቡበት እንደማያደርስም እናውቃለን።
እንዲያውም አንዳንዴ ለስኬት ላለመብቃታችን ምክንያትም ጭምር ሊሆን ይችላል ይላል። ለራስ የሚገቡ የአዲስ ዓመት ቃል ኪዳኖች በአብዛኛው ለምንድን ነው የማይይዙት? ለምንስ አይሳኩም? ለሚለው ጥያቄ መልስ ፍለጋ የተካሄደ አንድ ጥናት
ከመወሰን ይልቅ እንዴት የሚለውን በቅጡ መመለስ ይቀድማል ነው የሚለው።
አዲስ ዓመትን አስታኮ ዘንድሮ ይህን አይነት መልካም ልምድ አዳብራለሁ አሊያም ለአጉል ልምዴ ወይም ሱሴ ማብቂያ አበጅለታለሁ፣
የጤናዬን አያያዝ አሻሽላለሁ፣ ክብደት ቀንሳለሁ ወይ ጨምራለሁ ሌላም ሌላም ይወጣናል።
ለአሁኑ ይህን ለአመት የሚገባ ቃል እንተውና ስለ ህይወት የሚወሰንን ጥልቅ ያመለካከት ለውጥ የሚመለከት ማስታወሻ እናንሳ።
ቁጥራቸው የበዙ ዜጎች ለህልፈት፣ ለስቃይና እንግልት፣
ለበረታ ረሃብና ድፍን ዓለም ያመሰውን የኮቪድ-19 ወረርሽኝ ጨምሮ ለተለያዩ በሽታዎች የተዳረጉበት
ያየንና ያሳለፍነው ጊዜ ከውስጣችን ያሳደረው አንዳች የተለየ ስሜት ይኖር ይሆን?
እንዳለንበት የእድሜ እርከን ስፍራና የህይወት ይዞታ በየህይወታችን ልንቀይር የምንፈልገው
ለራሳችን ብቻ ሳይሆን ለሌሎች ህይወት ግድ እንዲለን የሚያደርጉ በተጨባጭ የምናመጣቸው ለውጦች ታስበውን ይሆን?
ለወራት የዘለቀ ምስቅልቅል ግጭትና ሳያቋርጥ በየለቱ የሚሰማ ክፉ ዜና፣
የንጹሃን ህይወት በከንቱ መቀጠፍና መፈናቀል፣
እንደ ማህበረሰብ ያለፍንባቸው ያለፈው አመት ብርቱ ፈተናዎች፣
ያን ሌላ ጊዜ ለጥቂት ልባሞች ብቻ የተተወ የሚመስል በምክንያት የመኖርን ዋጋ ከመቼውም በላይ ያገዘፉት ይመስላል።
ለመሆኑ በበኩሉ ምን ታይቶታል? ሐሳቡን ከወረቀት አገናኝተው የልቦን ይጻፉልን።
ወረቀቱ ታዲያ የኮምፒውተሩ መስመር ሊሆን ይችላል፣ አለያም በነጻው ስልክ መስመር በድምጽ የሚተውልንም እኩል አቅም አለው። ለራዲዮ መጽሔት ማለቶን ብቻ አይዘንጉ።
አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው።
ንጉሴ አክሊሉ ሰዓቱን ጠብቆ ብቅ ብሏል።
በዛሬው ዝግጅቱም ታላቁን ኢትዮጵያዊ የስፖርት ሰው ይድነቃቸው ተሰማን 100ኛ ዓመት ልደት ለመዘከር ስለተሰናዳ ዝግጅት ይነግረናል።
በወጣትነት ዘመኔ በጣም ክባቢ ስለነበርኩ ክለቤ በአንድ አመት ውስጥ ካስገባቸው 46-47 ጎል አስገብቶ 43ቱን እኔ ነበርኩ ያስገባኋቸው። ይህም እንደው እንደ ታላቅ ሬከርድ የሚቆጠር ነበር።
የማዝነው ይላሉ ግን የማዝነው
ቀደም ብዬ ያለ ጊዜ የተፈጠርኩ ነው የሚመስለኝ። እና በፉትቦል በደረጀበት አሰልጣኞች በመጡበት ዘመን ተፈጥሬ ቢሆን ምናልባት በዓለም ደረጃ ከፍተኛ ተጫዋች ለመሆን ይችል ነበር የሚል እምነት አለኝ።
ታላቁ የስፖርት ሰው አቶ ይድነቃቸው ተሰማ ናቸው።
የተወለድኩት ጅማ ከተማ ጅሬን በሚባል ስፍራ የአባጅፋር ግቢ ባለበት በመስከረም አንድ ቀን 1914 ዓመተ ምህረት ነው። የልጅ ኢያሱ መንግስት ከወደቀ በኋላ አባቴ እዚያ በግዞት ይገኙ ስለነበረ እኔና ሶስት ወንድሞች የተወለድ ነው በጅማ ነው።
የታላቁ የስፖርት ሰው የአቶ ይድነቃቸው ተሰማ 100ኛ ዓመት የልደት በዓል ባለፈው መስከረም አንድ ቀን 2014 ዓመተ ምህረት በቤተሰቦቻቸው፣ በስፖርት ጋዜጠኞችና በአድናቂዎቻቸው ዘንድ እየተዘከረ ይገኛል። እዛን ቀን ጀምሮ የዛሬ 35 ዓመት ያረፉት አቶ ይድነቃቸው ዛሬም ሲናገሩ ዛሬ ያሉ ይመስላሉ። በርግጥም አሉ፣ ስራዎቻቸው ሕያው ናቸውና። ይድነቃቸው
ፌዴሬሽኑንም ማቋቋመው ስራውንም መሰራ ህጉንም የምተረጉመው ራሴ የመጫወት እድል ለማግኘት ነው። ዋናው ስሜቴም ደስታዬም ይሄ ነው አን ጊዜ እና ስለዚህ ያን ጊዜ የፌዴሬሽኑም ዋና ጸሐፊ ነበርኩ፣ የቅዱስ ጊዮርጊስ ክለብ ካፕቴን ነበርኩ፣ ከጅቡቲም ስንጫወት የብሔራዊ ቡድን ካፕቴን ነበርኩ። በዚህ ላይ ደግሞ የጨዋታ ህጎች ተርጉሜ ዳኞችንም የማያስተምር እኔ ነበርኩ። እነዚያው ደግሞ ያስተማርኳቸው ዳኞች ዳኛ የሆኑና መልሰው በጨዋታ ሜዳ እኔን ይቀጡኛል። እንደዚህ ያለ የሰው እጥረት በእውነት የነበረበት ጊዜ ነበር እና ሰራተኛም ተጫዋችም መሆን ያስፈልገበት ጊዜ ነበር እና እየተጫወትኩ ነው አላቆምኩም።
አቶ ይርነቃቸው ተሰማ በህይወት በነበሩበት ጊዜ እንዲህ አይነት ቃለ መጠይቅ ኢንተርቪው ሲዘጋጅላቸው አነስ ያለች እንደ ሲም ካርድ አይነት ወረቀት ላይ ማስታወሻቸውን ጽፈው ያው መቼም ሁሉ ጊዜም ሽክ ነው እምር ነው ድምቅ ነው ፈገግታቸው አነጋገራቸው ሁሉ እጅግ በጣም እጅግ የተለየ ነው። ጋዜጠኛ ፋንታሁን ኃይሌ ዮሴፍ ካቶ ይነቃቸው ጋር በአገር ውስጥም በውጭም ስፖርቱን ይከታተል ስለነበረ ይነቃቸውን እንዲህ ያስታውሳቸዋል።
እኔ እንግዲህ ጋሽነቃቸውን የማያቸው በ500 ዘመን አንድ ጊዜ ለአንድ ሀገር የሚታደሉ ሰዎችን አይነት አድርጌ ነው። ለምሳሌ ጸጋዬ ገብረ መድኅን ሐዲስ ዓለማየሁ በጻፉ፣ ጥላሁን ገሰሰ በዘፈነ፣ ገበየሁ ገቦ በተዋጋ፣ አስራት ወልደየስ በፈወሱ፣ መንግስቱ ወርቁ በተጫወተ እንደሚባለው ይነቃቸው ተሰማ ርቱዋ እንደ መስለ ነበራቸው በተናገሩ የምመኘው እድሜ ዘላለም ኖረውልን በሚለው ሄጄ ነው እንጂ እነኚህን የጠራኋቸው የህዝብ ልጆች ለሀገራቸው ሰርተው ራሳቸውን አንቷስ ብለው ነውና ያለፉት። አድናቆቴ ከፍተኛ ነው። ይድነቃቸው ተሰማን ማድረግ የማይችል በዘመናቸው ያልነበረ ሰው ብቻ በዘመናቸው ያልነበረ ስራቸውን ያላየ ችሎታቸውን ያላየ ተከብሮ ማስከበራቸውን ያላየ ይነቃቸው ወይም ደግሞ አንድ ነገር መታሰቢያ ይደረግላቸው ሲባል ቢቃወም እኔ ምንም አይሰማኝ። ለምሳሌ አደይ አበባ ስታዲየም ምንድን ነው? አደይ አበባ ምንድን ነው? ይነቃቸው ተሰማ ጋር አደይ አበባ ሚዛን ይቀመጣል? በሚዛን እንዴት ይቀመጣል? ይነቃቸው ተሰማ እኮ በሀገራችን ብቻ ሳይሆን በመላው አፍሪካና በዓለም ፖሊሲ ሜከር እኮ ናቸው። አፍሪካ አንድነት ድርጅት በዛ ጊዜ ዛሬ አፍሪካን ህብረት ፖሊሳሪዮ የሞሮኮ ተገንጣይ ነፃ እንዲወጣ ሞሮኮ እንድትፈቅድ ጠየቀ። ሞሮኮ ደግሞ አልፈቅድም አይገነጠልም አለች። ሞሮኮ ግን የአፍሪካን ዋንጫ ማዘጋጀት ስለነበረባት እንዴት ይሻላል ትቀማ ብሎ አፍሪካ አንድነት ድርጅት ወሰነ። ይድነቃቸው ተሰማ ደግሞ አትቀማም፣ ፖለቲካና ስፖርት የተለያየ ስለሆነ ሞሮኮ ውስጥ ይካሄዳል ብሎ ወሰነ። እንዳሉትም የአፍሪካ ህብረት ማነው የአፍሪካ አንድነት ድርጅት ነገሩ ስለገባው በእርግጥም ግንኙነት የለውም፣ ስለዚህ ሞሮኮ ታካሄድ ብሎ ሞሮኮ የአፍሪካ እግር ኳስ ውድድርን እንድታዘጋጅ ፈቀደ። ይድነቃቸው ተሰማ ያንን ውድድር ሞሮኮ እንዲካሄድ ስላደረጉ በመላው ዓለም አድናቆትን ከማትረፋቸው አልፎ በሞሮኮ ንጉሥ ጂምናዚየም እንዲሰየምላቸው ተደርጎ ራባት ውስጥ በስማቸው ጂምናዚየም ተሰይሟል።
አመሰግናለሁ ጋዜጠኛ ፋንታሁን ኃይሌ ዮሴፍ። የዛሬ 15 ቀን ደግሞ የአፍሪካ ፉትቦል ኮንፌዴሬሽንን ፊፋን ዓለም አቀፉን የእግር ኳስ ድርጅትና የኦሎምፒክ ማህበርን አስመልክተው ከዚህ በፊት የሰጧቸውን አስተያየቶች ይዘን እንቀርባለን። እስከዛው ደህና እንቆይ።
ንግስ ያክሊሉን ለዝግጅቱ እናመሰግናለን።
የኢትዮጵያ ቲያትር ታሪክ 100ኛ ዓመት ክብረ በዓል ዛሬ በዩናይትድ ስቴትስ እየተከበረ ነው።
እውቅ የመድረክ ሰዎች የተሳተፉባቸውን ትዕይንቶች ከዋሽንግተን ወጣ ብላ በምትገኘው የሲልቨር ስፕሪንግ ከተማ በአገሬው ሰዓት አቆጣጠር 9 ሰዓት ላይ ይታያሉ።
ስለ ዝግጅታቸው በአጭሩ እንዲነግረን ከአስተባባሪዎቹ አንዱ የሆነውን የቲያትር ደራሲና ገጣሚ ዓለማየሁ ገብረ ሕይወትን ጋብዘናል።
የኢትዮጵያ ዘመናዊ ቲያትር 100ኛ ዓመት ልዩ ክብረ በዓል በዋሽንግተን ዲሲ በካናዳና በአሜሪካ የሚገኙ አንጋፋና ወጣት አርቲስቶች የሚሳተፉበት
ያው የኢትዮጵያ ቲያትር 100ኛ አመት ክብረ በዓል በዚህ በዋሽንግተን ዲሲ እናከብረው አዲስ አበባ የተጀመረውን አርአያነት በመመልከት ነው። የአዲስ አበባ የሙያ ወንድሞችና እህቶቻችን ጥሩ ጅማሮ ነበራቸው። እኛም የነሱን አርአያ ተከትለን ነው የጀመርነው። እንደምታውቀው በሰሜን አሜሪካ ካናዳን ጨምሮ ብዙ ባለሙያዎች አሉ። እነዚህ ባለሙያዎች ተሰባስበው የተለያዩ ቲያትሮችን ይዘው ይቀርባሉ። አንዳንዶቹ ደግሞ ከመድረክ ከራቁ የቆዩ ናቸው። በህይወት አጋጣሚ ከሚወዱት ከሚያፈቅሩት መድረክ ርቀው የነበሩ አሁን ግን እዚህ የመቶኛ ዓመት ክብረ በዓል ላይ ቀደም ሲል ከሰሯቸው ስራዎች የተወሰነውን ክፍል ይዘው በመምጣት እንደገና ወደ መድረክ ይመለሳሉ። እርግጠኛ ነኝ እኛ ጠንካራ ከሆን እነዚህ ሰዎች በሙያቸው የሚሰሩበትን እድል እንፈጥራለን ብለን ተስፋ እናደርጋለን። እንግዲህ ይሄ በጣም የምንተማመንበት ነገር ነው። እንደ ትልቅ ውጤት ሊታይ የሚችል ነው ብዬ አምናለሁ። በእለቱ አንጋፋዎቹን በህይወት ያሉትን እናከብራለን፣ በህይወት ያሉትን እንዘክራለን። መጠነኛ የፎቶግራፍና የቲያትር ፖስተሮችን በማሳየት እዛ የሚገኘው ታዳሚ የሚሆን ባለሙያ ወደኋላ በትዝታ እንዲሄድ ለማድረግ ሀሳብ አለን። የተሰራውን ስራ በመጠኑ ለማሳየት እንሞክራለን ባለን ቦታና ጊዜ። ስለዚህ የቲያትር ዝግጅቶች እንዳሉ ሆነው ደግሞ አንጋፋ ባለሙያዎችን በእድሜያቸው ሀገራቸውን ያገለገሉ ለምድነት ሙያ እነሱም አሉ፣ በዚህ አካባቢ የሚኖሩት ይገኛሉ፣ ተከታዮቻቸውም አሉ። እናከብራቸዋለን። እንግዲህ ከሞላ ጎደል ዝግጅቱ ይህን ይመስላል።
ስለ ቲያትር ጥበብና መቶ ዓመት ስላስቆጠረው የኢትዮጵያ ቲያትር ታሪክ
እንዲሁም የኢትዮጵያ ቲያትር በውጭ ሀገር ከታዋቂ ባለሙያዎች ጋር ያደረግነውን ወግ በሌላ ጊዜ እናቀርባለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራሙ ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
የዛሬውን በዚሁ ልንቋጭ ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
አድማጮች፣ ለምሽቱ ያልነውን በዚሁ ቋጭተን ወደ ስርጭታችን መገባደጃ እያመራን ነው። አሁን የቀረን
Besama be kontr, bagam be garita, besoze kebesan, biet be kulimta, zugar mauta, adal to yetale, yetika sonde, yetia.
Say
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በናይል ሳት የሚሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ